Gambino POA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። ዛሬ ምሽት ከሚሰሙት ጉዳዮች መካከል
ይህም ለህዝቡ ደግሞ በቃ እነዚህም ገና ልጆች የምንላቸው ለማደረሱ አካል አፍራሱ አልናይታቸው መግለጽ ይችላል የሚለውን ስሜት ለማዳበር በጣም ጠቀሜ ተምረዋል እያስባሉ።
የመቀሌ ዩኒቨርሲቲ መምህር የሆነውን ኢዮኤል ጉኡሽን የሰማ ነው። ከነገ ጀምሮ ወደ ዩኒቨርሲቲ የሚገቡ ተማሪዎች በአካባቢው በነበረው ጦርነት ምክንያት ለችግር ለተዳረጉ ነዋሪዎች የሚሆን ድጋፍ ይዘው እንዲመጡ ስለሚያበረታታው ቀለብ ከተማሪ ስለተሰኘው የሰብአዊ ተግባር ዘመቻ በምሽቱ እንነግራችኋለን።
በአካባቢው ሁኔታቸው ወጥተ የሰው ልጆች አለመጣት ጥላቻ አልባ ልማት ነው። ደጋግመን መነጋገር አለብን። ላያበበብን ነገር ጥሩ ስለሆነ ማለት ነው።
የስነ ሰብ ጥናት አጥኚውን ዶክተር ታከለ መርዕድን የሰማናቸው ከተለያዩ ባህሎችና ሃይማኖቶች የተውጣጡ ማህበረሰቦች ተቻችለው እንደሚኖሩባት በሚነገርላት ድሬዳዋ የአብሮነት ቀን ተከብሮ ውሏል። አከባበሩን የሚያስቃኘው መሰናዶ እንዲሁ በምሽቱ ይደመጣል። እነዚህና ተጨማሪ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ከሁሉ ቀድሞ ግን አጫጭር የዓለም ዜናዎች ይሰማሉ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። በኦሮሚያ ክልል ለብልጽግና ፓርቲ ድጋፍ ለማሳየት በተደረጉ ሰልፎች ላይ የህግ ጥሰት መፈጸሙንና የሌሎችን ህጋዊ የፖለቲካ ፓርቲዎች ስም የሚያጠለሽ መልእክት መተላለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው መግለጫ እንዳለው ማክሰኞ ለጥር 25 ቀን 2013 ዓ.ም ምረት በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ ለማሳየት በተደረጉ ሰልፎች ላይ የተነሱ ንግግሮችና መፈክሮች በህጋዊነት ተመዝግበው በፖለቲካ ፓርቲነት የሚንቀሳቀሱ ፓርቲዎችን ከህወሓት ፓርቲ ጋር አንድ በማድረግ የኢትዮጵያ ጠላት ናቸው ብሎ በመፈረጅና ህገ ወጥ ናቸው በማለት የምርጫ ፖለቲካ ፓርቲዎች ምዝገባና የስነ ምግባር ህግ ላይ ያሉ ድንጋጌዎችን ጥሰዋል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰልፎቹን መልእክት ከተለያዩ መገናኛ ብዙሃን አሰባስቦ መመልከቱን የገለጸ ሲሆን ሰልፎቹ ላይ የተንጸባረቁት ንግግሮችና መፈክሮች በአዋጁ አንቀጽ 132 ንዑስ 2 ሀ ላይ የተጠቀሰውን ስም የሚያጠፋ ንግግርን ክልከላ ድንጋጌ እንዲሁም በዚሁ ህግ አንቀጽ 143 2 ላይ የተጠቀሰውን ሌሎች የፖለቲካ ፓርቲዎች ሐሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የስነ ምግባር ጥሰት ፈጽሞ አግኝቶታል ብሏል። በጉዳዩ ላይ መልስ እንዲሰጡ የተጠየቁት የኦሮሚያ ብልጽግና ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳ በበኩላቸው የድጋፍ ሰልፉ የተሰናዳው በህዝብ እንጂ መንግስትም ሆነ ገዢው ፓርቲ ያዘጋጁት አይደለም፣ የተቹትም ጽንፈኞች ናቸው ሲሉ ምላሽ ሰጥተዋል። የሄጉ ዓለም አቀፍ ወንጀል ፍርድ ቤት የዩጋንዳ የሽምቅ ተዋጊ ቡድን የጌታ ተከላካይ ጦር ተዋጊ አዛዥ በጦር ወንጀልና በሰብአዊ ፍጡር ላይ ወንጀል በመፈጸም የጥፋተኛ ውሳኔ ሰጥቷል። የአይሲሲ ዳኛ በርትራንድ ሽሚት ተከሳሽ የቀድሞ የልጅ ወታደርና የኋላ የተዋጊ አዛዥ የሆነው 45 ዓመቱ ዶሚኒክ አንጎይ እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ዓመት ህዝቡን ካሸበሩ አድራጎቶች በተያያዘ በተመሰረተበት በ61 የወንጀል ክሶች ያለምንም ጥርጥር ጥፋተኛ ሆኖ ተገኝቷል ብለዋል። በሱ አዛዥነት በስፋት ሰለባዎችን የመድፈር፣ በወሲብ ባርነት በመያዝ ልጆችን በመጥለፍ በማሰቃየትና በግድያ ህጻናትን ሳይቀር በመግደል ወንጀል ተሳትፈዋል ብለዋል። ዛሬ የዓለም የካንሰር ቀን ሆኖ የሚታሰብበት ዕለት ነው። ይሁን እንጂ የዓለም የጤና ድርጅት እንደሚለው ካንሰር እጅግ ከፍተኛ በሆነ መጠን የብዙ ሰው ህይወት መንጠቁን በጨመረበት በዚህ ወቅት በሽታውን ለመቆጣጠር የሚደረገውን ጥረት ኮቪድ-19 ክፉኛ ጎድቶታል። አዲስ መረጃ እንደሚያሳየው ባለፈው ዓመት በካንሰር የተጠቁ ሰዎች ቁጥር 19.3 ሚሊዮን ደርሷል። በካንሰር የሚሞቱ ሰዎች ቁጥር ደግሞ ወደ 10 ሚሊዮን ከፍ ብሏል። የዓለም ጤና ድርጅት በዓለም ላይ ገዳይ ከሆኑ በሽታዎች መካከል ካንሰር ሁለተኛ ደረጃ መያዙን አስታውቋል። ከሟቾች ውስጥ 70 ከመቶ የሚሆኑት በዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ እንደሚገኙም ጤና ድርጅቱ ገልጿል። የጤና ድርጅቱ አያይዞም ያዳዲስ የካንሰር ተጠቂዎች ቁጥር በ2040 ወደ 30 ሚሊዮን ሊያድግ እንደሚችል አስጠንቅቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩት ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። ለማናቸውም አስተያየቶችና ጥቆማዎች ቪኦኤ አምሃሪክ በፌስቡክም ሆነ በትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እናምራ። ከወራት በፊት ጦርነትን ካስተናገዱ የትግራይ ክልል ከተሞች መካከል አንዷ በሆነችው መቀሌ የሚገኘው የመቀሌ ዩኒቨርሲቲ ነባር ተማሪዎችን ከነገ ጀምሮ መቀበል ይጀምራል። ተማሪዎች ወደ ዩኒቨርሲቲው ሲመጡ በጦርነት ምክንያት ለችግር ለተዳረጉ ነዋሪዎች የሚሆን ለቀን ፍጆታ የሚውሉ ግብዓቶችን ይዘው እንዲመጡ የሚያበረታታ ዘመቻ ከሰሞኑ ተጀምሯል። በተማሪዎች ተነሳሽነት እንደተጀመረ ስለተነገረለት ዘመቻ ይዘት ብሎም የዩኒቨርሲቲው አሁናዊ ድባብ ለማወቅ የዩኒቨርሲቲውን አንድ ባልደረባ አነጋግሬያለሁ። ያነጋገርኩት በዩኒቨርሲቲው የከተማ ፕላንና ሕንፃ ዲዛይን መምህር የሆነውን ወጣቱን ኢዮኤል ጉዑዥን ነው። ኢዮኤል በዘመቻው አማካኝነት የሚገኘውን ድጋፍ ለመቀበል ብሎም ለሚመለከተው ክፍል ለማሸጋገር የተዘጋጀ ተጠሪ ነው። አስቀድሞ ቀለብ ከተማሪ የተሰኘው ዘመቻ ሀሳብ እንዴት እንደመነጨ ያስረዳል።
መጀመሪያ ሀሳቡ የመጣው ተማሪዎች ራሱ የሚመጡበት ቀን እንደተነገራቸው በሚዲያ ከተገለጸ በኋላ በመደወል ምን ማድረግ እንችላለን፣ ምን መርዳት እንችላለን፣ ምን ይዘን እንምጣ የሚል ጥያቄዎች ወደ እኛ መደወል ተጀመረ። ወደ እኔም ወደ ሌሎች ስታፎችም ማለት ነው። እንዲሁም ወደ አለምናይ ኦፊስም እንደዚህ ስልክ እየተደወለ ይጠየቅ ነበር። በእኛ በኩል እርዳታ ይዘው የሚመጡበት መንገድ ካለ ከኛ ሳይድ ለማጣራት ሞከር። በእኛ ሳይድ እንዳወቅ ነው እና እንደገባን መንግስት ራሱ ያዘጋጃቸው መንገዶች ስላሉ እነሱ መንገዶች ሁሉ በእኛ በዩኒቨርሲቲ በኩል እንደዚ አይነት ነገር ልናስተባብረው እንደማንችል ሀሳብ ነገር ናቸው። ከዛ እነሱ ደግሞ በራሳቸው በኩል እንደዚህ በሚያጠሩበት ሰዓት ሊኖር ከሚችለው የሎጂስቲክ ችግር ጋር በተያያዘ ሰብስበው ከዛ አስጭነው መምጣት እንደማይችሉ ከተለያዩ ትምህርት ኢንፎርሜሽን በደረሳቸው ነበሩ። በዛ መሰረት ሌላ አማራጭ ካለ የሚል ጥያቄ ደውለው ጠየቁኝ። እኔ አፋራዙ ነው እዚህ ከመጡ በኋላ ለሚኖሩ ነገሮች ትብብር ልናደርግ እንችላለን እንጂ ዩኒቨርሲቲ የእርዳታ ማሰባሰብ ስራ ላይ ኦፊሻሊ ስላልተሰማራ ምን ማድረግ እንደምንችል እርግጠኛ አይደለም የሚል መልፈት ናቸው። በጣም ጥሩ የሚባል ሀሳብ ከእነሱ በኩል አመነጨ። እነሱም ያሉት ምንድን ነው፣ ሁለት ሻንጣ ይዘን እንመጣ ከሆነ ለምን አንዱን ሻንጣ እርዳታ የራሳችን ይዘን እንመጣለን፣ አንዱን ሻንጣ ደግሞ የራሳችን ንብረታችን ይተማል የህይወታችን ንብረት ይዘን እንመጣለን። እና በእንደዛ በኩል ማምጣት ከቻል ዩኒቨርሲቲ ሊቀበለን እና ሊያስተባብር ይችላል ወይ እዚህ ለሚኖረው ኢንስቲትዩሽን የሚል ጥያቄ ከተማሪዎቹ በኩል መጡ። ይሄ ደግሞ በጣም ደስ የሚል ሀሳብ ነበር። እኛም ጠየቅን። ከጠየቅን በኋላ በዩኒቨርሲቲ በኩል ተማሪዎቹ ወደ ዩኒቨርሲቲ ግቢ ከደረሱ በኋላ እነዚህን ነገሮች መስጠት ተፈለጉ። መቀበል እንደምንችል አሰባስበን ሊደረግ ያስፈልገን ቆጠራ አካሂደን ለሚመለከተው አካል መቀሌ ውስጥ ወይ መቀሌ አካባቢ እና ሌሎች የትግራይ አካባቢ ውስጥ ላሉ ተረጂዎች በቁሳቁስ መልክ፣ በምግብ ታይፖች መልክ እንዲሁም በአልባሳት እና በምትማቅፈች መልክ ሊያመጧቸው የሚችሉትን ነገሮች መቀበል እንደምንችል ከኛ በኩል ኮንፊርሜሽን ተሰጧቸው። በእሱ ተነሳሽነት በእነሱ ሀሳብ አመንጭነት ይህን እንቅስቃሴ ይጀምረዋል ማለት ነው።
እንግዲህ መቀሌ ከወራት በፊት ጦርነትን ካስተናገዱ ከተሞች መካከል አንዷ ናት። ይሄ የሰብአዊነት ዘመቻ በከተማው ነዋሪዎችና ከመላ ኢትዮጵያ ወደ ከተማዋ በሚመጡ ተማሪዎች መካከል ያለውን ግንኙነት መልካም በማድረግ ረገድ የሚጫወተው ሚና ይኖር ይሆን?
አዎ፣ ስፔሻሊ በአሁኑ ሰዓት ምንድነው ትግራይ እንደ ክልል መቀሌም እንደ ከተማ ከአሁን ካጋጠመ ሲቹዌሽን ጋር በተያያዘ ከህዝቡ ጋር ከኢትዮጵያ ህዝብ ጋር ይሁን ከሌላው ማህበረሰብ ጋር ያለው ሪሌሽንሽፕ አስፈላጊ በሆነ ሌቨል ወይ ደግሞ በጣም ስሜታዊ በሆነ ሌቨል መመለስ ወይ ደግሞ የሌላውን ሰው አለሁ ባይነት ለማዳመጥ ወይ ፊል ለማድረግ የሚፈልግበት ሞመንት ላይ ስለሆነ ተማሪዎቹም ከአሁን በፊት ኑረውበታል። ከተማውን ከህዝቡ ጋር ኢንተግሬት አድርገው ስንት ዓመታት ቆይተዋል። ጥሩ የሚባል ኤክስፒሪያንስ እንዳላቸው ከነሱ በኩል እናውቃለን። ከዚህ ጋር ተያይዞ አሁን እንደዚህ አይነት ሰብአዊ የሆነ በጣም ልባዊ የሆነ ተነሳሽነት ጋር በተያያዘ የሚያደርጉት እንቅስቃሴ ከከተማው ማህበረሰብ፣ ከክልሉ ህዝብ እንዲሁም በጠቅላላ ከማንኛውም በዚህ አጋጠመ ሁኔታ ያለውን ሲትዌሽን አንደርስታንድ ማድረግ የሚችል ሊገባው ከሚችል ማህበረሰብ ጋር ያለውን ሪሌሽንሽፕ ወደ ሌላ ወደ ከፍ ያለ ደረጃ ማሳደግ የሚችል ነው። ይህም ለህዝቡ ደግሞ ለካ አሉ ወገኖች አሉ፣ ለካ እነዚህን ገና ልጆች የምንላቸው ለማደረሱ አካላት ታሱ በዚህ ሌቨል አልናይታቸው መግለጽ ይችላል የሚለውን ትምህርት ለማዳበር በጣም ተቀለ ተነሯል እያስባለሁ።
እንግዲህ መቀሌ ዩኒቨርሲቲ በተለያዩ ግቢዎቹ በሺዎች የሚቆጠሩ ተማሪዎችን የሚያስተናግድ ተቋም እንደሆነ ይታወቃል። ቀለብ ከተማሪ በጦርነቱ ምክንያት ለችግር ለተዳረጉ የምትደርሱበት የመጀመሪያው እርምጃ ሆኗል። በቀጣይ ጊዜያትስ ብዛት ያላቸው ተማሪዎች ለማህበረሰቡ ሊሰጧቸው ስለሚገቡ እገዛዎች እንደው ቢደረጉ የሚባሉ ጉዳዮችስ አሉ ወይ?
እንደሚታወቀው አሁን ያለው የመቀሌ አካባቢ ያለውም ይሁን ትግራይ ውስጥ ያለው ሲቹዌሽን ከተለያዩ አቅጣጫዎች ብዙ አይነት እርዳታ አሶሚሽን እንዲሁም እገዛ የሚያስፈልገው ነው። በተጓዳኝ ደግሞ በቀጣይነት ለሚኖሩ ነገሮችም የሁሉም የማህበረሰቡ አካል ግብዓቶች ያስፈልጋሉ። ተማሪዎቹም ሆነ የዩኒቨርሲቲ ማህበረሰብ ደግሞ በሙያውም በጉልበቱም በሌሎች አለኝ ሊያቸው በሚችል አቅም በሙሉ ሊሰጣቸው የሚችሉ እርዳታዎች ወይ እገዛዎች ብዙ ናቸው። እንደ ትምህርት ተቋምነት ከሀሳብ አመንጭነት ተነስቶ የተለያዩ የዘመቻ ስራዎችን በመስራትም ማህበረሰቡን ማገዝ የሚችልባቸው የተለያዩ ከአሁን በፊት የነበሩ አሁን ደግሞ በአዲስ መልክ ሊዘጋጁ የሚችሉ የተለያዩ ሀሳቦች አሉ። መገንባት ያለባቸው የፈራረሱ ቤቶች ካሉ በየገጠሩ መፍረስ የሚገባቸው ሰብሎች ካሉ ከዚህም አልፎ ሌሎች በዘመቻ የሚሰሩ ስራዎችንም የማስተባበር ሀሳቦች አለን። ያው በፕራዮሪቲ ደረጃ በቀዳሚነት ደረጃ አሁን ላይ የሚያስፈልገው ተቋርጦ የነበረው የመጪው ትምህርት መቀጠል ላይ ባጭር ጊዜ ውስጥ የተቋረጠውን ትምህርት ማቋቋም ትልቁ ግዴታችን ቢሆንም ከእሱ ጋር በተጓዳኝ እያየን ደግሞ እንደዚህ ሁኔታ ሲሄድ የአካባቢ የሰላም ሁኔታን እየተሻሻለ በመጣ ቁጥር ወደ እነዚህ ስራዎች እንገባለን ብለን እናስባለን።
ከመለያየታችን በፊት ዮኤል፣ ነገና ከነገ ወዲያ ጀምረው ነው አሁን ጥሪ የቀረበላቸው ተማሪዎች ይገባሉ ተብሎ የሚጠበቀው፣ የዩኒቨርሲቲው ማህበረሰብ በዙሪያው ያለው ድባብ ምን ይመስላል የሚለውን ለአድማጮች እስቲ ንገረን። እነዚህን ተማሪዎች በመቀበል ረገድ እንዲሁም ደግሞ ትምህርታቸውን በሰላም ለማጠናቀቅ የሚያስፈልጋቸውን ነገር በመስጠት ረገድ በአጠቃላይ ያለው ድባብ ምን ይመስላል?
ባለፉት ኦልሞስት 11 ወይ 10 ወራት ከኮቪድ ጋር ተያይዞም ከዛ በኋላ ደግሞ በትግራይ ባጋጠመ ጦርነት ተያይዞ ተቋርጦ የነበረው የትምህርት ሁኔታ ወደ ነበረበት ለመመለስ ጥረት ተጀምሯል። ይህን ተከትሎም ጦርነቱ ከመጀመሩ ከአንድ ቀን በፊት ጥር 23 እና 24 አስሚ የመቀሌ ዩኒቨርሲቲ ተመራቂ ተማሪዎች ተጠርተው የመጨረሻ ሴሚስተር ትምህርታቸውን እንዲያካሂዱ ተወስኖ የተወሰኑ ተማሪዎች መጥተው ጀምረው ነበር። መጀመር ብቻ ሳይሆንም ያው ጦርነቱ በነበረባቸው 4 ሳምንታት ያለማቋረጥ ከአካዳሚክ ስታፉም ከአስተዳደርም ከተማሪዎችም በነበረው በጎ ተነሳሽነት የተነሳ ተማሪዎችን አስተምረን መቀሌ መከላከያ ሰራዊት መቀሌ ከገባ ከአንድ ሳምንት ከግማሽ አካባቢ በኋላ እነዛን ተማሪዎች አስመርቀን ልከናል። ከዛ በ24 መምጣት ያልቻሉ ተማሪዎች ደግሞ ተንጠባጥበው የቀሩ ተማሪዎች ወደ 3500 የሚሆኑ ተማሪዎች ነበሩ። እነሱም ምረቃው ከተካሄደ ከተወሰነ ቀናት በኋላ እንዳ ጥሪ ተደርጎላቸው ይኸው አሁን አይቲንክ 3ኛ ሳምንታቸው መጥተው ያቋረጡትን ትምህርት እየጨረሱ ነው። እነዚህ ተማሪዎች ከ3500 ተማሪዎች ወደ 2500 የሚሆኑት መጥተው እየተከታተሉ ይገኛሉ። በቅርብ ቀን ደግሞ ተመርቀው እነሱም የዩኒቨርሲቲ ቆይታቸውን ያጠናቅቃሉ ማለት ነው። የቀሩት 1000 የሚሆኑ ተማሪዎች ትግራይ ውስጥ ኮሚኒኬሽን ባለመኖሩ ምክንያት ኢንፎርሜሽን ባልደረሳቸው እና በሌሎችም ተጓዳኝ ምክንያቶች አለመምጣታቸውን ከዩኒቨርሲቲ አስተዳደር ሰምተናል። እነሱም ደግሞ ሲመጡ እንደዚሁ ይቀጥላል ብለን እናስባለን። ከዚህ በተጨማሪ ግን የቀሩት ከ2ኛ ዓመት ከ1ኛ ዓመት አምና ያቋረጡ ሰከንድ ሴሚስተር ነበሩ ልጆች እና እስከ 4ኛ ዓመት ድረስ ያሉ ተማሪዎች ነገና ከነገ ወዲያ ዩኒቨርሲቲ እንዲደርሱ ማስታወቂያ ከተነገረ ወደ 3 ዓመት አድርጓል። እነሱ ሲመጡ ደግሞ ያው ኦልሬዲ የጀመርነው የትምህርት ፕሮሰስ ዩኒቨርሲቲው የሚቻለውን ያህል መዘጋጀት አድርጎ ዝግጅት አድርጎ ካምፓሶቹ ጸጥታ ተጠብቆ ተማሪዎች መጥተው ክላስ እንዲጀምሩ በዝግጅት ላይ ነን ማለት ነው።
እጅግ በጣም አመሰግናለሁ ኢዮኤል ግኡሽ፣ ቀለብ ከተማሪ ስለተሰኘው የሰብአዊነት ዘመቻም ስለነገርከን፣ እንዲሁም ደግሞ የመቀለ ዩኒቨርሲቲን የአሁን ድባብ በጥቂቱም ቢሆን ስላስቃኝህን እጅግ በጣም አመሰግናለሁ።
ይርስልኝ አመሰግናለሁ ለሰጣችን ሀሳብና ላደረጋችሁልን ቃለመጠይቅ በጣም ነገር ይርስልን ነው የምንለው። መልካም ቀን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ የዓለም አቀፍ ጉባኤዎች፣ አውደ ርዕዮችና ሁነቶች ማይስ ኮንቬንሽን ቢሮ በይፋ መስርታለች። ከቱሪዝም ዘርፎች መካከል ከፍተኛ የሆነ ገቢ እንደሚያስገኝ የሚነገርለት የማይስ ዘርፍ መጀመሩ በመጪው 10 ዓመታት ውስጥ 20% የሚሆኑት የሀገሪቱን ጎብኚዎች ከዚህ ዘርፍ እንዲሆኑ በማስቻልም ሀገሪቱን ለማሳደግ ሰፊ ሚና እንዳለው ተገልጿል። ይሁንና ኮቪድ-19 ላለፈው አንድ ዓመት ለሚሆን ጊዜ በዘርፉ ላይ ያሳደረው ጫና ባላገገመበት በአሁኑ ሰዓት በሰሜን ኢትዮጵያ ያለውን ግጭት ጨምሮ በተለያዩ የሀገሪቱ ክፍሎች የሚነሱ የጸጥታ ችግሮች ዘርፉ በቶሎ እንዳያንሰራራ ስጋት መጣላቸውን የአሜሪካ ድምፅ ያነጋግራቸው ባለድርሻ አካላት አስታውቀዋል። ኤደን ገረመው የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማን፣ የኢትዮጵያ ኤቨንትስና ኤግዚቢሽን ማህበር ዳይሬክተር የሆኑትን አቶ ነብዩ ለማን እንዲሁም የኢትዮጵያ የቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት ፈለቀን አነጋግራ ተከታዩን አሰናድታለች።
ከቱሪዝም ዘርፎች ሁሉ እጅግ ግዙፍ የሆነ የገቢ ምንጭ እንደሚያስገኝ የሚነገረው የስብሰባ ኮንፈረንሶች እንዲሁም የአውደ ርዕዮች ኮንቬንሽን ወይም በእንግሊዝኛ ምህጻረ ቃሉ ማይስ በመባል የሚጠራው የኮንቬንሽን ቢሮን ኢትዮጵያ በቱሪዝም ኢትዮጵያ አማካኝነት ይፋ አድርጋለች። የዚህ የኮንቬንሽን ቢሮ መከፈት ሀገሪቱ በቀጣይ ከያዘችው የአስር ዓመት እቅድ አንድ አካል ሲሆን ትልቅ ተስፋ የተጣለበትም እንደሆነ የቱሪዝም ኢትዮጵያ ዳይሬክተር አቶ ስለሺ ግርማ ይገልጻሉ።
የዚህ የኢትዮጵያ ኮንቬንሽን ቢሮ እንግዲህ ኢትዮጵያ በዓለም አቀፍ የቱሪዝም ማፕ ውስጥ ከዚህ በፊት የምትታወቀው በዋናነት የመዝናናት ጋር የተያያዘው ወይ ለስፖርት የሚመጡ ቱሪስቶች ይሄ ሌዥር ፓርቱ በጣም ጎልቶ የወጣበትና ታሪካዊ ቦታዎችን፣ የተፈጥሮ ሀብቶችን፣ ባህላዊ እሴቶችን ለማየት በተለይ ዋና ዋና ክብረ በዓላትንም በሚካሄዱበት ጊዜ በተለይ ዲሴምበር እና ጃንዋሪ አካባቢ ነው ቱሪስቶች ኢትዮጵያ ውስጥ መጥተው በብዙ ቁጥር ይጎበኙ የነበረው። ነገር ግን በዓለም አቀፍ ደረጃ ያለውን ኤክስፒሪየንስ ስንመለከት በመላው ዓለም ከሌዥር ቱሪዝም ወጥተው የማይስ ቱሪዝም ወይም የኮንፈረንስ ቱሪዝም ላይ ፎከስ አድርገው ይሰራሉ። ማይስ ቱሪዝም የምንለው የስብሰባ፣ የኮንፈረንስ፣ የኤግዚቢሽን ወይም አውደ ርዕይ ላይ ፎከስ አድርጎ የሚሰራ በተጨማሪም ኢንሴንቲቭ ቱር፣ ለምሳሌ ትልልቅ ዓለም አቀፍ ካምፓኒዎች ለሰራተኞቻቸው ተው የተለያዩ ሀገሮችን እንዲጎበኙ ያደርጋሉ። እነኚህ አይነት የጉብኝት ባህል በተለይ ትልልቅ ካምፓኒዎች ወደ ኢትዮጵያ ውስጥ ሰራተኞቻቸውን ልከው እንዲጎበኙ ከማድረግ አንጻር ብዙ አልተሰራም ነበርና እነኚህን ክፍተቶች የኮንፈረንስ፣ የስብሰባ፣ የአውደ ርዕይ እና የዚህ የማበረታቻ ጉዞዎች ወይም ኢንሴንቲቭ ቱርስ ላይ ፎከስ አድርጎ የሚሰራ ተቋምም ኢትዮጵያ ውስጥ አልነበረም። በተጨማሪ ኢትዮጵያ ውስጥ ከዚህ በፊት ይካሄዱ የነበሩ ልዩ ልዩ ኩነቶች ቅድም የጠቀስኳቸው ኦርጋናይዝ የሚያደርጓቸው የሚያስተባብሯቸው አካላት እንደ ማህበር፣ አሁን በቅርቡ የተመሰረተ ማህበር አለ። ማህበሩ የሚፈልጋቸውን ነገሮች ለምሳሌ አንድ ሰው ኤግዚቢሽን ወደ ኢትዮጵያ ማምጣት ሲፈልግ ኤግዚቢሽኑን የሚያካሄድበት ቋሚ ቦታ፣ ኤግዚቢሽኑን ሲያካሄድ በርካታ ኤግዚቢተርስ ወደ ኢትዮጵያ ሲገቡ ይዘዋቸው የሚመጡ ልዩ ልዩ ማቴሪያሎች አሉ። ትልልቅ ማሽኖች ሊሆን ይችላሉ፣ የተለያዩ የፋብሪካ ውጤቶች፣ የኢንዱስትሪ ውጤቶች ይኖራሉ እና እነኚህን ኢትዮጵያ ውስጥ ይዞ ለመግባት ከገቡ በኋላም እነዚህን ይዞ ለመውጣት ከፍተኛ የሆነ ከከስተምስ፣ ከሀርድ ከረንሲ፣ ከኢሚግሬሽን፣ ከተለያየ አንጻር ከፍተኛ ቻሌንጆች ሲገጥማቸው ነው የቆየው። ስለዚህ ስብሰባዎችንም ለማድረግ ከቪዛ፣ ከትራንስፖርት እንደገና ከኮንፈረንስ ቬኑ የስብሰባ ማዕከሎችም ጭምር አንጻር በደንብ መረጃዎችን ኮምፓይል አድርጎ ኢትዮጵያ ለኮንፈረንስ ምቹ ነች፣ ለኤግዚቢሽን ምቹ ነች ፕሮፋይል ሰርቶ ቢድ ዶክመንት ነው የሚባለው በእንግሊዝኛው። ለስብሰባዎች ደግሞ የስብሰባ የእቅድ ጋይድ አለ ወይም ሚቲንግ ፕላነር ጋይድ የሚባል እንደዚህ አይነት ነገሮች አልነበሩም። ኢትዮጵያ በዓለም አቀፍ ገበያ በተለይ በዚህ በማይስ ሴክተር ትወዳደርበት ብራንድም አልነበራትም። እንግዲህ እነኝህም ሁሉ ስራ የሚሰራም ኮንቬንሽን ቢሮም አልነበራትም። ስለዚህ ይህን ክፍተት በመረዳት ኢትዮጵያን እንደ ሀገር በዓለም አቀፍ ቱሪዝም ገበያ ላይ ተወዳዳሪ ማድረግ ካለብን ከተለመደው የሌዥር ቱሪዝም ወጥተን በቱሪዝም ኢትዮጵያ እየሰራ ነው።
አቶ ስለሺ ኢትዮጵያ በዚህ ዘርፍ ወደፊት ለመጓዝ የሚያስችሏት መሰረታዊ ነገሮች እንዳሉም ይጠቁማሉ።
በአስር አመቱ የቱሪዝም ዘርፍ መሪ እቅድ መሰረት የዛሬ አስር አመት ቢያንስ ኢትዮጵያ 7 ሚሊዮን ዓለም አቀፍ ቱሪስቶችን የመሳብ አቅም ይኖራታል ተብሎ ነው የታሰበው የታቀደው። ከነዚህ 7 ሚሊዮን ቱሪስቶች ውስጥ ማይስ ዘርፉ ቢያንስ 20% የሚሆነውን የዚህን ቱሪስት ቁጥር የዛሬ አስር አመት ኮንትሪቢዩት ያደርጋል ተብሎ ይጠበቃል። ሰው በየአመቱ የተቀመጠ ፎርካስት የተደረገ ፊገር አለ፣ ቁጥር አለ። እሱን መሰረት አድርገን ነው እየሰራን ያለ ነው እና የማይስ ዘርፉ ትልቅ እምነት ተጥሎበታል። አንደኛ የአየር ትራንስፖርቱ ኢትዮጵያ ከበርካታ የዓለም ሀገራት ጋር ኮኔክትድ ስለሆነች፣ ሁለተኛ አዲስ አበባ በስብሰባ ታሪክም ጭምር የአፍሪካ ህብረት መቀመጫ ነች፣ ትልቅ አቅም አላት። ሶስተኛ ኢትዮጵያ እንደ ሀገር ያለችበት የጂኦግራፊካል ፕሮክሲሚቲ የአውሮፓ ሀገር በሚድል ኢስት አካባቢ ያሉ በእስራኤል በአረብ ሀገር ያሉ ስብሰባዎችን የአየር ጸባዩም የሀገራችን ጥሩ ስለሆነ በርካታ ስብሰባዎች በማንኛውም ሲዝን አዲስ አበባ ላይ ኢትዮጵያ ላይ የማካሄድ እድል ስላላቸው እሱንም ወደዚህ ማምጣት እንፈልጋለን።
በተመሳሳይ የማይስ ዘርፉ እንዲጀመር በሰፊው ሲጥር የቆየው የኢትዮጵያ ኢቨንትስ እና ኤግዚቢሽን አዘጋጆች ማህበር ምክትል ሊቀመንበር የሆኑት አቶ ነብዩ ለማም የኮንቬንሽኑ ቢሮ መመስረት የሚያመጣቸውን ተስፋዎች እንዲህ ያስረዳሉ።
ሊሰራ የምንፈልጋቸው በርካታ ጉዳዮች አሉ። ለምሳሌ መጀመሪያውን ብንወስድ ማይስ የሚለውን እንግዲህ ያለው ግንዛቤ በጣም ደካማ፣ በተለይም በአስፈጻሚ መስሪያ ቤቶች በህግ አውጪዎች በኩል ያለው ግንዛቤ በጣም ደካማ ነው። ለዛ ነው ብዙ ችግሮች የነበሩት እና ያልተፈቱት። እዚህ መንግስት እንደ መንግስት ይህንን ቢሮ ማቋቋሙ ስትራቴጂ መስራቱ ለኢንዱስትሪ የራሱን ብራንድ አውጥቶ ማስተዋወቁ በተለያዩ ኢትዮጵያን ሪፕሬዘንት የሚደረጉበት መድረኮች ሌሎችን የመንግስት የስራ አስፈጻሚዎች ስለ ጉዳዩ ትኩረት እንዲሰጡ እድል ይሰጣል። ለምሳሌ አንዱ የጀመሩት ነገር ኮንቬንሽን ቢሮ ምንድን ነው፣ የእነዚህ የመንግስት አስፈጻሚ መስሪያ ቤቶች በተለያዩ ኢቬንቶች ላይ ውጭ ሀገር ሄደው ሲሳተፉ የሚቀጥለው ኢቬንት ወይም ከዛ በኋላ ያለው ኢቨንት ኢትዮጵያ እንዲመጣ እንዲሰሩም ጭምር። ከዛም አልፎ ደግሞ የምናነሳቸውን ችግሮች ለምሳሌ አሁን የቬኒው ችግር ብለን እዚህ ቬኒውን ችግር እነሱም ሲሪየስ መሆኑን ወስደውታል። እዚህ በሁለት አቅጣጫዎች ተቀምጠዋል። አንደኛ የተጀመሩትን ማስፈጸም የሚለው፣ ሁለተኛ በቱሪዝም ሴክተሩ ነው የተቀመጡት ቢያንስ በሚቀጥሉት 10 ዓመታት 5 ኮንቬንሽን ሴንተሮችን መገንባት የሚል ተወስዷል። በአዲስ አበባ ደረጃ ከመሬት ባንክ ጋር ተነጋግረው 2 ቦታዎች አይደንቲፋይ ተደርገዋል፣ ተጨማሪ ኮንቬንሽን ሴንተሮች ሊሰሩ የሚችሉበት። የቬኒው ላይ ያለብንን ችግር መቅረፍ እንዳለብን በደንብ ገብቷቸዋል። እንደዚህ ያሉ በርካታ ጉዳዮች አሉ ሊሰሩ የሚገባቸው በተለያዩ የመንግስት አስፈጻሚ መስሪያ ቤቶች ነው። ቁጭ ብለን ከኛ ጋር ከማህበራችን ጋር ቅድሚያ የሚሰጣቸው ጉዳዮች ምንድን ናቸው የሚሉትን ተነጋግረን ለይተን እዚህ እስካሁን የምንጠብቀው የቢሮ ላውንች መደረግ ነበር። አሁን ላውንች ተደርጓል። አሁን ወደ ተግባራዊነት ለሚጠባበት ሁኔታ በጋራ ሆነን የምንሰራበትን እድል ይፈጥረግናል ማለት ነው።
አድማጮች፣ ከኢትዮጵያ ማይስ ኮንቬንሽን ቢሮ ምስረታ ጋር ተያይዞ ያሰናዳ ነው ዘገባ አልተጠናቀቀም። በነገው ምሽት ይዤላችሁ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ዓለም አቀፍ የአብሮነት ቀን በዓለም ለ25ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ ዛሬ ተከብሯል። ዕለቱ በድሬዳዋም ማህበራዊ ሴቶቻችንን እንገንባ በሚል መሪ ቃል በልዩ ልዩ ዝግጅቶች ተከብሯል። የማያውቋት ሁሉ ይናፍቋት ነበር ሲሉ ከንቲባ አህመድ መሐመድ የገለጿት ድሬዳዋ ከቅርብ ዓመታት ወዲህ የነበሩ አብሮነትን የሚሸረሽሩ ግጭቶች ለዘመናት የገነባችውን ስም ጥያቄ ውስጥ የሚከቱ ሆኗል። በድሬዳዋ ምክር ቤት አዳራሽ በነበረው ዝግጅት ድሬዳዋ ከአብሮነት አንጻር ምን ትመስል ነበር? አሁን እንዴት ነች? ወደፊትስ ምን መደረግ አለበት? የሚሉት ተዳስሰዋል። ዝግጅቱን የተከታተለው አዲስ ቸኮል ቀጣዩን ዘገባ ልኮልናል።
በድሬዳዋ የተከበረው የአብሮነት በዓል 3 ትውልዶችን በአንድ መድረክ ያገናኘ ነበር። በአንድ በኩል አሁን በእድሜያቸው አያት የሚሆኑ የተለያዩ ብሔር ተወላጆች ከጥቂት 10 ዓመታት በፊት የነበረችው ድሬዳዋ ምን ትመስል እንደነበረው ተመኩራቸውን ያካፈሉበት፣ እንዲሁም አሁን በወጣትነትና ጉልምስና እድሜ ላይ ያሉ ምን ይደረግ በሚለው ላይ የመከሩበት፣ ከዚህም በተጨማሪ በ10ዎቹ እድሜ ላይ የሚገኙ ታዳጊዎች ደግሞ ታዳሚ የሆኑበትና አደራ የተቀበሉበት ነበር። መድረኩን በንግግር የከፈቱት ከንቲባ አህመድ መሐመድ ቡህ አብሮነትን ለማጎልበት ወጣቶችን ነበር አደራ ያሉት።
ይህች ስለ መልካምነቷ ብዙ የተባለላት ከተማችን ድሬዳዋ ነዋሪዎች ለአመታት በመካከላቸው በነበረው ጠንካራ ማህበራዊና ኢኮኖሚያዊ ትስስር በጋራ ያፈሯቸው እና የገነቧቸው ጠቃሚ ማህበራዊ ሴቶች በጥቂት አመታት ወዲህም በውስጥና በውጭ በተፈጠሩ አሉታዊ ተጽዕኖዎች እየተሸረሸረ መጥቷል። በመሆኑ የአባይ ልጅ ውሃ ጠማው እንዲሉ እኛም ሆነን እኛ እንዳልሆነ እያጣ ነው ያለ ነው። የእኛነታችን መገለጫ የሆነው በልዩነታችን ውስጥ ያለው መዋደድና መከባበር ወደ ቀድሞ ቦታ ለመመለስ የሁላችን ሚና ከፍተኛ ነው። በተለይ ወጣቶች ይህንን ከተማችንን መልካም እሴት ከማጎልበትና ከማጠናከር አይነተኛ ሚና አላቸው። ዛሬ ግን ይህች ስለ መልካምነቷ ብዙ የተባለላት ከተማችን ድሬዳዋ ነዋሪዎች ለአመታት በመካከላቸው በነበረው ጠንካራ ማህበራዊና ኢኮኖሚያዊ ትስስር በጋራ ያፈሯቸውና የገነቧቸው ጠቃሚ ማህበራዊ ሴቶች በጥቂት ዓመታት ወዲህ ግን በውስጥና በውጭ በተፈጠሩ አሉታዊ ተጽዕኖዎች እየተሸረሸረ መጥቷል። በመሆኑ የአባይ ልጅ ውሃ ጠማ እንዲሉ እኛም ሆነን እኛ እንዳልሆነን እያጣ ነው ያለ ነው። የእኛነታችን መገለጫ የሆነው በልዩነታችን ውስጥ ያለው መዋደድና መከባበር ወደ ቀድሞ ቦታ ለመመለስ የሁላችንም ሚና ከፍተኛ ነው። በተለይ ወጣቶች ይህንን የከተማችንን መልካም እሴት ከማጎልበትና ለማጠናከር አይነተኛ ሚና አላቸው።
የቀደሙን ትውልድ ወክለው ትዝታቸውን ካካፈሉ መካከል አቶ መሐመድ ሙሳ ጮሬ የተባሉ አባት ሙስሊምና ክርስቲያኖች በብሔርና ሃይማኖት ሳይከፋፈሉ አብረው ሀዘንና ደስታ ይጋሩ የነበሩ መሆናቸውን ብቻ ሳይሆን ድሬዳዋ ለውጭ ዜጎች ጭምር ቤታቸው እንደነበረች ነበር ያወሱት።
እኔ ከወየወየ ነው ደግሞ እና ልጆች በመንገድ ተሰባስቦ ወየወየ ይጨፍራሉ። ወየወየ የሲን አህል መርሺ ይባላል። የሙስሊሞች ዘመን መለወጫ ሲመጣ ደግሞ ያመሳ ያመሳ ይሉታል። አብረን ያመሳ ያመሳ ሄር ያመሳ ያ ብር ይወጣል፣ ተሰባስበን እንካፈላለን። የክርስቲያን በዓል አበባ ይሳላል። ማን ወጅ ጽፈት ያለው አበባ መሳል ይችላል? ያችን አበባ ይዘን እንዞራለን።
ጣጣሽን ማለት ነው።
ጣጣሽ እቲ ያበራሽ ቤስንዴ እፊታችን ትያበራሽ እጇን ትታጠባለች። በዓሉም አመት በ በድቁስ ቅቤ ይደረግና ከእንጀራ ጋር ይሰውማል። የክርስቲያን ቤት ቤታችን ነው፣ የሙስሊም ቤት ቤታቸው። አብረን የምናርጉ ሰፈር ሲጫወቱ ድሬዳዋ ውስጥ ያለ ትምህርት ቤት የትምህርት ቤት ደጃፍ ሳትነካ አምስት ቋንቋ ትማራለህ። ድሬዳዋም የውጭ ሀገር ዜጎች ከኛ ጋር ነበሩ። ከነዚህ ብዙ የተማርነው ነገር አለ። አበላለስ ተማሩ ነው። በእውነት የድሬዳዋ ፉ የበላ ሰው የአዲስ አበባ ፉ አይበላም።
በወቅቱ ድሬዳዋ መጥቶ ከተማዋን ቤታችን ብለው ከቀሩ የውጭ ዜጎች መካከል ህንዳዊ ራጅም ይህንን የሚያጠናክር ተሞክሯቸውን አካፍለዋል። ከሌሎች የሀገሪቱ አካባቢዎች መጥተው ድሬዳዋ የቀሩና አሁንም የወለዱ የከበዱ አባቶችም መጀመሪያ ድሬዳዋ ሲመጡ የሚያስታውሱትንና እንዴት ከቅዳቸው ውጭ ድሬዳዋ ሊቀሩ እንደቻሉ ትዝታቸውን አጋርተዋል። ከአዲስ አበባ ዩኒቨርሲቲ ተጋብዘው ጥናታዊ ጽሁፍ ያቀረቡት የኢትዮጵያ ጥናትና ምርምር ተቋም ዳይሬክተርና የስነሰብ ጥናት ወይም አንትሮፖሎጂ ምሁር የሆኑት ዶክተር ታከለ መርድ አብሮነት እውቀት ብቻ ሳይሆን በመኖር የሚገለጽ ጭምር ነው ይላሉ። ስለ አብሮነት ለምን ምክክር ማድረግ እንደሚያስፈልግም ያስረዳሉ።
አብሮነት ባህል የባህል መገለጫ ነው። አብሮነት ይህን ለምንድን ነው የምናከብረው? ዛሬ የምናከብረው አንደኛ ሰዎች በአስተሳሰባቸው፣ በማንነታቸው፣ በአኗኗራቸው፣ በጾታቸው፣ በአካላዊ ሁኔታቸው ወዘተ የሰው ልጆች አለመጥላት ጥላቻ አልባ ልማት ነው። ደጋግመን መነጋገር አለብን። ያያበበብን ነገር ጥሩ ስለሆነ ማለት ነው። ሁለተኛ ሰዎች በባህል በሃይማኖት በፍላጎታቸው ያላቸው በኩልነት ሰዎችን የመቀበል ችሎታ እያዳብሩ መነጋገር ያስፈልጋል። በባህላችን እንደምታውቁት በእሴቶቻችን ቅድም እንደተባለው አባቶቻችን አሁን ዜጋ አሉ። በድሮ ጊዜ ገና ዩኔስኮ ሳይቋቋም በፊት እንጨት ስር ዛፍ ስር ተቀምጦ ልጆቻቸውን እኮ ያስተምራል ስለ አብሮነት ስለመቻቻል።
ይህንን አብሮነት በድሬዳዋ ለማጠናከርና ወደ ነበረበት ለመመለስ ምን መደረግ አለበት በሚለው ላይ ጉባኤተኛው ብዙ ሀሳቦችን አንስተዋል። ራይል የተባለች ወጣት የድሬዳዋ ቀን ብለን በጋራ የምናከብርበት ቀን ብንሰይምና በጋራ ብንመክርበትና ብንደሰትበት ትላለች። ፋሚ ዳንኤል የተባለ የህግ ባለሙያ አብሮነታችንን የሸረሸሩ ጉዳዮች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮች መሆናቸውን ጠቅሶ በመፍትሄነት ግን ኢኮኖሚው ላይ እናተኩር ይላል።
ኢንቴንሽናሊ እንዲደፉ የተደረጉ የድሬዳዋ የኢኮኖሚ አውታሮች መልሶ እንዲያሰራሩ መደረግ መቻል አለበት። ወጣቶች፣ የድሬዳዋ ወጣቶች በገጠርም በከተማም ያሉ የድሬዳዋ ወጣቶች ቅድሚያ ተሰጥቷቸው የስራ እድል ማግኘት መቻል አለባቸው። ለስራ ጊዜ ያለው ወጣት ለረብሻ ጊዜ አይኖረው።
ማህበራዊ እሴቶቻችንን ወደ ቀጣዩ ትውልድ በአግባቡ አላስተላለፍንም የሚለው ሌላኛው የህግ ባለሙያ የተባረክ አስፋው ተደጋጋሚ ውይይት መድረኮች መፍትሄ ናቸው ይላል። የድሬዳዋ ነባር እሴቶች የመመለስ አስፈላጊነት ላይ በሰፊው የመከረው መድረኩ በቀጣይ ምን መደረግ አለበት የሚለው ላይ ግን ቁርጥ ያለ ፍኖተ ካርታ ሳይቀርብበት፣ ሆኖም በርካታ ግብዓቶች ተሰብሰቡበት በአፈጉባኤ ፈጡ ሙስጠፋ ንግግር ፍጻሜ ሆኗል። አፈጉባኤው ለአብሮነት አንዱ እንቅፋት ነው የተባሉን ስራ አጥነትን ለመቀነስ የስራ እድል ፈጠራ ላይ ካለፈው ዓመት ጀምሮ ብዙ ስራ መስራታቸውና በቀጣይም ከዚህ የተሻለ የሚሰሩበት እድል እንዳለ በአሃዝ አስደግፈው ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።